የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያልኔ የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የነሐሴ 26 ቀን 2011 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር የሴፕቴምበር 1 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ ኢትዮጵያ ወዴት በሚል ርዕስ የተቀናበረ ጽሑፍ እናስደምጣለን። በመቀጠልም ታዋቂውን ጋዜጠኛና ፖለቲከኛ አቶ ታዲዮስ ታንቱ በቅርቡ ያደረጉትን ቃለ ምልልስ የመጀመሪያውን ክፍል እናቀርባለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Oh, oh, oh.
ኢትዮጵያ ወዴት? ዘረኝነት፣ ተረኝነትና ሥርዓት አልበኝነት። ሀገራችን የምትጓዝበት የፖለቲካ ጎዳና የት እንደሚያደርሰን ከመቼውም ጊዜ በላይ እርግጠኛ መሆን ያልቻልንበት ወቅት ቢኖር አሁን ነው። ተስፋ የጣለበት የለውጥ ጉዞ መስመሩን ስቶ ጽንፈኞች የነገሱበት ምዕራፍ ውስጥ ከቶናል። ኢትዮጵያችን ወዴት እየተንደረደረች እንደሆን የሚታይ ነው። ከታላቅ ተስፋ ወደ አስፈሪ ስጋት፣ ከለውጥ ወደ ነውጥ፣ ከአንድነት ወደ መንደርተኝነት። ዲሞክራሲ፣ ሰላምና ኢኮኖሚያዊ ለውጥን ከመገንባት ይልቅ ወደ ውድመት፣ ዘረፋና ማኅበራዊ ቀውስ ተሸጋግሯል። እኛነት ጠፍቶ እኔነት ነግሷል። የጋራ ራዕይ ብርቅ የፖለቲካው ውስብስብ ሆኗል። የተረኝነት ስሜት ገኖ ልጓሙን በጥሷል። ጠቅላይ ሚኒስትሩና ካቢኔያቸው ሀገር ሊመራበት የሚገባ ፍኖተ ካርታ ግልጽ ማድረግ አልቻሉም። ሕግና ሥርዓትን የማስከበር አቅም አጥተዋል፣ አሊያም ሆን ብለው ትተውታል። አስቸኳይ መፍትሔ የሚያስፈልጋቸውን ብሔራዊ ጉዳዮች ችላ ሲሉ ተስተውለዋል። የመንግሥትና የጠቅላይ ሚኒስትሩ ትኩረት ተራ የገጽታ ግንባታ ላይ መሆኑ ይታያል። በሀገር ውስጥ በሕዋት መሪነት የትግራይ ሕዝብን ከአማራው ጋር ወደ ለየለት ጦርነት ለማስገባት ዝግጅቱን ጨርሷል። የጥላቻና ተከበናል ፕሮፓጋንዳው በስፋት ቀጥሏል። በኦነግ ድጋፍ የሚንቀሳቀሰው የሲዳማ እጆቴ የተባለ የሽብር ቡድን በክልልነት ጥያቄ ሽፋን ብሔርን የለየ ጥቃትና ዘረፋ ፈጽሟል። አብያተ ክርስቲያናትን አቃጥሏል። በዋሳ ከተማ ነዋሪዎችና በደቡብ ሕዝብ ላይ አስፈሪ ስጋት ደቅኗል። ይህን የመሰለ ሀገር አውዳሚ ውጥረት በሚቻለውና በማንኛውም አቅም አስቀድሞ ማስወገድ የነበረበት መንግሥት ጉዳዩን በርቀት ከማየት ውጭ ምንም ሲያደርግ አይታይም። ሀገሪቷ ይህን መሰል አደጋ ተሸክማ በምትቃትትበት ወቅት የእርሷ አሮባት የሰው ታማስ ስላለች እንዲሉ ጠቅላያችን አንዴ አስመራ፣ ሌላ ጊዜ ካርቱም ሱዳን ተቃዋሚዎች አደራዳሪ መሆንን ቅድሚያ ሰጥተዋል። በባህር ዳር በአማራ ክልል መሪዎችና በአዲስ አበባ የመከላከያ ኢታማጆር ሹሙ ላይ የተፈጸመው ግድያ የበዛ ግልጽነት ይጎለዋል። ይህም በፈጠረው ክፍተት ጠቅላይ ሚኒስትሩንና ቡድናቸው ሕዝቡ እንዲጠራጠር በር ከፍቷል። በመሪዎቹ ላይ የተካሄደው ግድያ በነጻና ገለልተኛ አካል ምርመራ ተካሄዶ የጋራ መግባባት ላይ እንዳይደረስ መንግሥት ፈቃደኛ ሳይሆን ቀርቷል። ይባስ ብሎም አደጋውን አስታኮ በአማራ ብሔራዊ ንቅናቄ አባላትና አመራሮች፣ በጋዜጠኞችና በአዲስ አበባ ምክር ቤት ባልደራስ አባላት ላይ ራሳቸው ጠቅላይ ሚኒስትሩ በፓርላማ ያወገዙት የሽብር ሕግ ዓመት ሳይሻገር መልሰው ንጹሐንን ማጥቂያ አድርገውታል። ጠቅላይ ሚኒስትሩ በዚህ ቃል ማጠፍና ተቃዋሚን በሐሰት መፈረጅን ከቀጠሉ ጥፍር ነቃይ መርማሪዎችንም ወደ ሥራ ላለማስመለሳቸው ምንም ዋስትና የለንም። ለጌታቸው አሰፋ የዮብን ትግስት ያሳየ መንግስት ህዋትን መንካት የፈራ ወይንም ያልፈለገ አመራር የኦነግ ትጥቅ አልፈታም ማለቱን ሃ ባንክ መዘረፉን አላውቅም ያለ መሪ አክራሪ ኦሮሞ ብሔርተኞችን መረን የለቀቀ አካሄድን መቆጣጠር ያልቻለ ወይም ያልፈለገ መንግስት ከብዕር ውጭ ምንም ያመጽ መሳሪያ የሌላቸውን ሰላማዊ ታጋዮች በሽብር ህግ ማሰሩ ብዙዎችን አሳዝኗል። በጠቅላይ ሚኒስትሩና በለውጡ ሂደት ላይ መጥፎ አሻራ አሳርፏል። ባንጻሩ ከዶክተር አብይ ስልጣን ማግስት ከተደበቁበት ጎሬ ብቅ ያለው በ50 ዓመት ታሪኩ አንዲት ጀብድ መስራት ያልቻለው ያነገበው ጠመንጃ እላዩ ላይ ስኪዝግ ቁጭ ብሎ የኖረው ጨለምተኛና ጽንፈኛው የኦነግ መንጋ ሰማይና ምድሩን ጨረቃና ከዋክብቱን ሁሉ የኔ ለኔ በሚል ስስታም የከኛ ዘመቻ የለውጡን ተስፋ ጨንግፎ የውጥረት አየር በሀገሪቷ ላይ እንዲነግስ የራሱን ሚና ተጫውቷል። የበታችነት ስለንቦና ያደቀቃቸውና የጥላቻ ስሜት የወጠራቸው እነዚሁ በታላቁ ኦሮሞ ሕዝብ ስም የሚነግዱ ጥቂት የናጡት ነካሾች ዘመኑ ከደረሰበት የግሎባላይዜሽን ከፍታ ሀገራችንና ሕዝባችንን ወደ ጋርዮሽ ዘመን ሊያወርዷት የጥላቻ ጉድጓድ በመቆፈር ተጠምደዋል። በተዛባ የወራሪ ሰፋሪና መጤት የትርክት አሮጌ ጀልባ እየቀዘፈ ወሎ ለመድረስ የፈጠነው የኬኛ ሰራዊት በዚህ ግስጋሴው በስስ ንፋስ እየተገፋ ህንድ ውቅያኖስ ገብቶ እንዳይሰምጥ ሊመከር ይገባዋል። ልክ ያጣው የተረኝነት ስግብግብ አጀንዳና መረን የለሽ ጥላቻ ያሳወረው የኦሮሞ ልሂቅ ትላንት የኦሮሞ ሕዝብ ላይ ታሪክ ይቅር የማይለው ስቃይ ሲፈጽሙ ከኖሩት የህወሓት ፋሽስቶች ጋር ደግሞ ለመሰለፍ አብቅቶታል። ህወሓቶች ላለፉት 28 ዓመታት እስር ቤቱን ኦሮምኛ ተናጋሪ ያደረጉበት ሐቅ ተዘንግቶ ትላንት ወለጋ ውስጥ ልጇ ሬሳ ላይ እንድትቀመጥ የተደረገችውና ታዘን ሳይረሳ እግራቸው በጭካኔ ተቆርጦ የዘር ፍሬያቸው ፈርጦና ጥፍራቸው ተነቅሎ በስቃይ ያሉት አያሌ ግፍኦን ወገኖቻችን ቁስል ሳይደርቅ በኦሮሞ ሕዝብ ስም የሚምሉ ምሁር ተብዬ ጨለምተኞች ህወሓት ጫማ ስር ተመልሰው ሀገር ለማፍረስና የብሔር ግጭት ለመፍጠር መሰማራታቸው የኦሮሞን ሕዝብን ክብር እጅግ የሚያወርድና ታሪክ ይቅር የማይለው ወንጀል ነው። ኢትዮጵያ የሁሉ ናት። ያንዱ የግል ለሌላው የጋራ የሆነ ግዛትም ድንበርም ልዩ ተጠቃሚነትም ኖሮ አያውቅም፣ ወደፊትም አይኖርም። ሰሜኑም ምዕራቡም ደቡቡም ሆነ ምስራቁ የሁላችን የጋራ ሀገር እንጂ ያንዱ ወይ ሌላው አይደለም። ጀግኖች አባቶቻችን በአራቱም ማዕዘን ድንበሯ ላይ ውድ ሕይወታቸውን የሰውት ለመንደርና ጎጣቸው ሳይሆን ለታላቋ ኢትዮጵያ ልዕልና ለሁሉም ሕዝቧ ክብር ነው። ኦሮሞ ኢትዮጵያዊ ነው፣ ኢትዮጵያም የኦሮሞ ናት። ይህን ሊፍቅና ሊያስቀር የሚችል ምንም ውሃ የሚቋጠር ምክንያት የለም። የኦሮሞ ልጆች ለኢትዮጵያ የግዛት አንድነትና ለወሰኗ ክብርና ለሉዓላዊነቷ ወደር የሌለው መሥዋዕትነት ሲከፍሉ ኖረዋል። በዓለም የጥቁር ሕዝቦች ታሪክ ውስጥ ብቸኛ የነጻነት ባለቤት የመሆን ከፍታ ላይ የደረሰ ዜግነት ያለው ኩሩ ሕዝብም ሆኗል። የዛሬዎቹ የበታችነት ስለ ንቦና የተጫናቸውና በጥላቻ የተሞሉ የታሪክ ምሁር ተብዬዎችና ፖለቲከኞች የኦሮሞን ሕዝብ ከተሰቀለበት የክብር ሰገነት አውርደው የክብርና የኩራት ታሪኩን ንደው የባርነትና የተገዥነት የሐሰት ማቅ ሊያለብሱት ይራወጣሉ። የኦሮሞም ሆነ ሌላው ሕዝብ ችግሩና ጥያቄው ሰላም፣ ልማት፣ መልካም አስተዳደርና ዲሞክራሲ እንጂ የሕዝብ ለሕዝብ ግጭት አይደለም። አንድ እግራቸውን ውጭ ያደረጉ አክራሪ ኃይሎች በሕዝብ ሰላምና በሀገር ሕልውና ላይ እያካሄዱ ያለውን አፍራሽ እንቅስቃሴ ኢትዮጵያዊው ኦሮሞ በጊዜ ሊታገላቸው ይገባል። ኢትዮጵያዊ እሳቤ ዛሬ ላይ ጠንክሮ የሚወክለው ወገን አጥቷል። ትላንትና ባንጋፋ ተቃዋሚነት ትግሉን ይመሩ የነበሩት የአሮጌው ፖለቲካ ኃይሎች ሕዝቡን ክደው ለገዢዎች አድረዋል። ሚዲያውም ሲቪክ ተቋማትም ከአደባባይ ጠፍተዋል። አንዳንዶቹም በአድርባይነት ተሰልፈዋል። የአደባባይ ምሁራን ይባሉ የነበሩትም አድሃሪ ሆነዋል። አንድነትን የሚሰብኩ አብሮነትን የሚያጸኑ ኢትዮጵያዊነትን የሚመሰክሩ ጉባኤዎች ነጥፈዋል። በተለይ በውጭ ሀገራት ጨርሶ ተዳፍኗል። ለዚህ ነው ኢትዮጵያ ወዴት የሚል የውይይት ፎረም ያስፈለገው። ክፍተቱን ለማጥበብ ከማሰብ ነው። ዛሬ በሀገራችን በመሆን ላይ ያለው የተረኝነት ስሜት፣ የጥላቻ ቅስቀሳና የተዛባ ትርክት ዝም ከተባለ ሀገር ሊያፈርስና ሕዝብ ሊያጫርስ ወደሚችል ምዕራፍ እንዳይሸጋገር መሪዎቹን ለማሳሰብ ሕዝቡን ማንቃትና ማደራጀት አስፈላጊ በመሆኑ ነው። ጭፍን ተቃውሞም ሆነ ጭፍን ድጋፍ ከሰለጠነ ማኅበረሰብ የሚጠበቅ ባለመሆኑ በእውቀት በማስረጃና በሐቅ ላይ የተመሠረተ ሀገራዊ ግንዛቤ ለመፍጠር ነው። ይህን መሰሉን ፎረም ወደፊት በተጠናከረ ሁኔታ በተለያዩ ርዕሶች ላይ ማካሄዳችንን እንቀጥላለን ይላል ጽሑፉ። ኢትዮጵያን እግዚአብሔር ይጠብቅልን። ኢትዮጵያ ወዴት የውይይት ፎረም።
የትግራይ ታሪክ ወዘተ አንዱን حزب ካንዱ ነጥሎ ታሪክን መንገር ይቻላል ደግሞ ሲያዋጣል
አንዱን حزب ካንዱ ነጥሎ ባንድ ሀገር ታሪክ መናገር አያዋጣም ተገቢም አይደለም ነገር ግን ባለፉት 27 አመታት ጊዜ ወይም በ28 አመታት ጊዜ ለስነ መንግስት ንግድ ተብሎ ያትርክት የተጀመረ ስለሆነ ውጤቱን እያየነው ነው እየከሰርንበት እንደሆነ በግልጽ ይታያል። እና የሀገር ታሪክ እንጂ የመንደር ታሪክ እንደ ትርክት ተደርጎ በሀገር ላይ ገኖ መውጣት አልነበረበት። የኢትዮጵያ ታሪክ ብለን ነው መናገርም ያለብን። በኢትዮጵያ ላይ በኢኮኖሚ በወታደራዊ ማስክ በስነ መንግስት ዘርፍ በማህበራዊ ዘርፍ ተጽዕኖ ያደረጉ ሁነቶችን ነው ታሪክ ብለን መዝግበን ለትውልድ ማስተላለፍ ያለብን እንጂ ወደ ጎጥ ወርደን የያንዳንዱን ዘር የያንዳንዱን ጎሳ ታሪክ የምንጽፍ ከሆነ ሀገርን እንረሳለን። ተገቢም አይደለም። ለአንድነታችን፣ ለአብሮነታችን፣ ለህልውናችንም ይህ አካሄድ አደጋ ነው እላለሁ።
ጥሩ አጼ ምኒልክ በኦሮሞዎች ላይ በደል እንዳደረሱ የሚናገሩ የኦሮሞ ሊቃን አሉ። በተለያየ ጊዜ ሲናገሩ ምን ሰማለን። በዚህ ሐሳብ ይስማሙበታል?
አጼ ምኒልክ በኔ አተያይ፣ በእውነተኛ የታሪክ አተያይ በደል አላደረሱ። ኦሮሞ አስተዋይ ቢሆን ኖሮ አጼ ምኒልክ ለኦሮሞ ባለውለታ ናቸው። ባለውለታነታቸው ደግሞ በስሜት አይደለም የምናገረው፣ ባለውለታነታቸው ኦሮሞ እርስ በርሱ የማይተዋወቅ ህዝብ ነበር። አንዱ ሌላውን እየገደለ ይሰልብ ነበር። አንዱ ሌላውን ኦሮሞ እየገደለ በጎሳ ተከፋፍሎ ቅቤ ይቀባ ነበር። ስለዚህ ኦሮሞ ተቀራርቦ እንዲተዋወቅ ያደረጉት አጼ ምኒልክ ናቸው። በደል አላደረሱም። በመሰረቱ አጼ ምኒልክ የትም ቦታ ሲሄዱ የተከፋፈለች ኢትዮጵያን መልሶ አንድ ለማድረግ በሚያደርጉት ዘመቻ በማንም ላይ የተለየ ዘመቻ የተለየ በደል አላደረሱም። ለማስረጃም ከንጉስ ተክለ ሃይማኖት ጋር ተዋግተው ንጉስ ተክለ ሃይማኖት ተማርከው ማታ አንድ ላይ ቁጭ ብለው እራት እንደበሉ ታሪክ ላይ አለ። የበቀል እርምጃ ወስደውም አያውቁም። ለምን በኦሮሞ ላይ በደል ያደርሳሉ? የሚያደርሱበት ምንም ምክንያት የለም። እና አሁን ለፖለቲካ ወይም ለስነ መንግስት ንግድ ተብሎ የመጣ ወሬ ነው። የኦሮሞ ልሂቃን ያመጡት ነው፣ ግን አሁንም እየከሰሩበት ነው። የኦሮሚያን ህዝብ ወይም ኦሮሞችን በማስተባበር ኢትዮጵያን ለመበታተን ለያዙት አላማ ይህን ትርክት አምጥተውታል። ኦሮሞን ለዚህ ለጸረ ኢትዮጵያ አቋም ኮትኩተውና ውሃ አጠጥተው አእምሮን አበላሽተው የቀረጹት ደግሞ ሚስዮናውያን ናቸው። ሚስዮናውያን የጻፉትን መጻሕፍት አይቻለሁ። እንደውም በቅርቡ አንድ የፈረንሳይ ካቶሊክ ካህን ነኝ የሚባል ፋዘር ማርሻል ደ ሳልቪያክ የተባለ የጻፈውን ኦሮሞች ለአሁኑ ለፖለቲካ ንግዳቸው እንድመች በእንግሊዘኛ ተርጉመውት አይቻሉ። ያ ካህን ነኝ ባዩ የጻፈው በ1901 ዓመተ ምህረት ፓሪስ ውስጥ ነው። ኦሮሞ በመሰረቱ ሙሉ ለሙሉ ፓጋን ነው። ሃይማኖት የሚባል ነገር አልነበረው። ይህን ሃይማኖት ያልነበረውን ኦሮሞ የምንለውን ህዝብ የካቶሊክ ሃይማኖት እንዲቀበል ለማድረግ በጊዜው ከእውቀቱ ከስልጣኔውና ከእድገቱ በላይ እያጎሉ እየጻፉ በአውሮፓ ውስጥ ያሰራጩ ነበር። አንድም ፊደል የቆጠረ ኦሮሞ ባልነበረበት ሰዓት ያንን አሁን በእንግሊዘኛ የተጻፈውን በጀርመንኛ የተጻፈውን በፈረንሳይኛ የተጻፈውንና በሌሎችም ቋንቋዎች በሚስዮኖች የተጻፈውን ወደ ኦሮሚኛና ወደ እንግሊዘኛ እየተረጎሙ ነው በማበድ ላይ የሚገኙት። እና ኦሮሞችን ለዚህ እብደት የዳረጉት ሚስዮናውያን ናቸው። እና ምኒልክ ለኦሮሞ ባለውለታ ናቸው። አስተዋይ ኦሮሞ ወደፊት በመጣ ጊዜ ውለታቸውን ያስታውሷል ብዬ ይገምታለሁ። ኦሮሞን አልበደሉም። ወላይታን በተለየ ሁኔታ አልበደሉም። ሐረሪንም አልበደሉትም። አፋርንም አልበደሉም የተበታተኑትን የኢትዮጵያ አውራጃዎች ወደ ማዕከላዊ መንግስት እየመለሱ በል ባህል የራስህ ነው ቋንቋ የራስህ ነው መሬትህን የሚነካብህ የለም የአይነት ግብር ግን እንደ መሬት ስፋት ይጣልብሃል ለማዕከላዊ መንግስት ትገብራለህ ካሁን ጀምሮ ነፃ ህዝብ ነህ እያሉ እያስተማሩ ይተውታል እንጂ እኔ በተለይ የበደሉት ዛሬ የበደሉት ጎሳ በኢትዮጵያ ውስጥ ለመኖሩ ምንም ማስረጃ አላገኘሁም ማስረጃም ደሞ የለም እሄን በርግጠኝነት አውቃለሁ
መናገር ይቻላል ጥሩ 1955 ዓመተ ምህረት ላይ ወጣ መጽሐፍን ዋቢ አድርገው ባንድ ቃለ መልስ ላይ የተናገሩትን አርምጫለሁ ያ ምንና የሚለው ኦሮሞዎች ሚስቲ ለዋውጡ እንደነበር ተክሷል የመጽሐፉን ርዕስ ሊነግሩኝ ይችላሉ
የመጽሐፉን ርዕስ ልነግር ይችላል መጽሐፉ ኮት አርግ ያለው ከመጽሐፉ ላይ ግን ና the gala of ethiopia and the kingdom of kafa የሚል ነው በ1955 ዓመተ ምህረት ነው የተጻፈው ባለም አቀፍ ደረጃ በታወቀ ኢንስቲትዩሽን ነው የተጻፈው ግን አንድ ግለሰብ አስተባባሪ ስሙን አላስተውሰውም አለ በመጽሐፉ ላይ እና ምስቶቻቸውን አንዳንድ ኦሮሞዎች ይለዋወጡ ለተወሰኑ ጊዜያት እንደነበር ቃል በቃል some oromos exchange their wives for a short time የሚል ነገር short ይሊሁን ወይ ሌላ ቃል ይሁን ብቻ ላጭር ጊዜ የሚል statement አለ አይቻለሁ some oromo men እንደዚህ የሚል አይቻለሁ
ስለዚህ በትክክል ድርጊቱ ይከናወን ነበር
ይከናወን ነበር እንዴ በትክክል ፈረንጁ ማስረጃ ሳይዝ አይጽፍም ብዬ ገምታለሁ ደሞ ባለም አቀፍ ደረጃ ዲሰሮች ኢንስቲትዩሽኑ ራሱ ያየው ነው ይሄ ይፈጸም ነበር በኢትዮጵያ ውስጥ እንዲህ ያለ ስራ የሚሰራ ሌላ ጎሳ ለመኖሩ እርግጠኛ አይደለም ከዚህ ደረጃ ተነስተው ዛሬ ፕሮፌሰር ዶክተር ተብለው እንደገና ፕሮፌሰር ዶክተር ያደረገችውን ያሰለጠነቻቸውን ኢትዮጵያን በታትነን አዲስ መንግስት አቋቁመን ደቡብ ውስጥ ያሉትን ህዳጣን በህረሰቦች ያህል ከኬንያም ኦሮሞዎችን ጨምረን አዲስ መንግስት እናቋቁማለን ብለው የሚወራጩት ከዚያ ተነስተው ነው ሁለታ ቢሶች ናቸው ያጎረሰን እጅ ነካሾች ናቸው ብዬ ነው እኔ ማስበው ብዙ ነገሮች እኮ አሉ ስለ ኦሮሞ ካነሳን በጣም የምናፍርበት ብዙ ነገር አለ ምስት ለማግባት የግድ ወን ሰው ገለው ብልት ሰልበው ማታየት አለባቸው ሰውየው ምስት ከመፈለጉ በፊት ወን ሰው ገሎ ብልት የብልት ቋንጣ በኪሱ ይዞ መዞር አለበት እና እንዲህ አይነት ስራ የሚሰሩ ናቸው አሁን ጋዳ አንድ ኦሮሞ በአንድ ከውጭ በሚተላለፍ ቴሌቪዥን ዘ ጋዳ ሲቪላይዜሽን ኦፍ ኦሮሚያ ያለ ሲናገር ሰማው አንድ የፒኤችዲ ተማሪ ነኝ የሚል ኡነት ጋዳ ሲቪላይዜሽን ነው የጋዳ ስርዓት በጣም ኋላ ቀር ለኢትዮጵያ የማይመጥን እኔ ይሄንን በሌላ ቴሌቪዥን ላይ ሲናገርም ኢንተርቪው ተጠይቀን ተናግሬያለሁ የገዳ ስርዓት እጅግ ወደ ኋላ ቀር ይሆን የማይጠቅም ለኢትዮጵያ ባሁኑ ጊዜ ቃሉ መነሳት የሌለበት ለፖለቲካ ንግድ ተብሎማ ምስቶቻቸውን ይለዋወጡ ነበር የተባለውንም ባህላችን ነው ታደምን አለበት ሌላው ለምስቱ ቀና ይሆኑ ወሽመዋን እንደሚገል ነው እኛ ደግሞ ምስቶቻችንን በፍቅር ተለዋውጠን በወዳጅነት እንኖራለን ባህላችን ነው ሊል ይችላል ለኛ ግን አይምሩ አሁን سنናስበው እንስሳነት ይመስላል እንስሳም ለምስቱ ቀናኤ ነው ፍየሎች በጎች ሁሉ እናያለን ውሾች ትጣሉ መንገድ ላይ ታያላችሁ በኦሮሚያ ውስጥ ግን በዚህ በኩል ቸርነታቸው ይበዛ ነበር ማለት ይቻላል
አጥሮ አቶ ታዲዮስ የአማራ ገዢ መደብ አለ ብለው ያምናሉ ብዙ ጊዜ በዛኛው ወገን ይሄ ቃል ስለሚደጋገም ነው ጥያቄ ያነሳሁት
አዎ የአማራ ገዢ መደብ ሳይሆን የኢትዮጵያ ገዢ መደብ አለ በኢትዮጵያ ገዢ መደብ ውስጥ በሶሻል ስታተስ በገዢ መደብ ያለ አማራም አለ ወላይታም አለ ከምባታም አለ ሀዲያም አለ ኦሮሞም ራሱ አለ የገዢ መደብ በፊውዳል ስርዓት ወይም በካፒታሊስት ስርዓት የገዢ መደብ አለ መደብ እስካለ መደብ አለ መጀመሪያ መደብ ካለ አንዱ የበላይ አንዱ የበታች ይሆናል ግን አማራ ለብቻው የገዢ መደብ ነው የሚባለው ነው የማንቀበል ለዚህ ደግሞ መስረጃ መጥቀስ ይቻላል የወላይታ ፊታውራሪና የማንዝ ፊታውራሪ ሁለቱም የሚለብሱት የፊታውራሪነት ቀሚስ አንድ አይነት ነው የከምባታ የፊውዳል ልጅና የኦሮሞ የፊውዳል ልጅ የትግራይ የፊውዳል ልጅ የሚለብሱት የማዕረጋቸው ልብስ አንድ አይነት ነው ስለዚህ በኢትዮጵያ የገዢ መደብ ነበረ እንላለን እንጂ የአማራ ገዢ መደብ ለብቻው አለ ለማለት እቸገራለሁ ምክንያቱም በፊውዳል ስርዓት በገዢነት የተመደቡት ሁሉ ደረጃቸው እንደማይረጋቸው እኩል ነውና ለምሳሌ የኦሮሞ ደጃዝማች ከአማራ ደጃዝማች ያንሳል የሚል ነገር የለም ስለዚህ የአማራ የፊውዳል ደጃዝማች ከኦሮሞ የፊውዳል ደጃዝማች ጋር አንድ አይነት ነው የትግሬም እንደዚሁ አንድ ነገር አለ ደግሞ ምስፍና ይለያል ምስፍና ወይም የመሳፍንት ወገን ይለያል የመሳፍንት ወገንም ያው ከገዢ መደብ ውስጥ ነው የመሳፍንት ወገን ለዘውድ ቅርበት አለው ሌሎች መኳንንት ናቸው መኳንንትና መሳፍንት ይለያያሉ መሳፍንት ለዱፋን ቅርበት አለው መኳንንት ግን የመሳፍንት ታዛዥ ነው መኳንንት በስራ ችሎታውም መኳንንት መሆን ይችላል ከተራ ቦታ ተነስቶ በስራው በጥረቱ ባስመዘገበው ውጤት በብሔራዊ አስተዋጽኦ መሳፍንት ግን በመወለድ ነው ግን መሳፍንትና መኳንንት ዞሮ ዞሮ የገዢ መደብ ናቸው ሁለቱ እና የአማራ ገዢ መደብ ብቻ ሳይሆን የኦሮሞም የከምባታም የወላይታም የትግሬም የጉራጌም ገዢ መደብ ነበረ ይህ ማለት የኢትዮጵያ ገዢ መደብና የኢትዮጵያ ተገዢ መደብ ብለን የምናስቀምጠው ይሆናል ግን አማራ ለብቻው የገዢ መደብ የሚለውን እኔ
አይቀበሉትም
አልቀበልም አይምሮዬ አስተናግደው
ጥሩ የአኖሬ ታሪክ አሁንም ድረስ ያውዛገባለ ፈጠራ ነው የሚሉ ያሉትን ያህል እውነት ነው ለሚከራከሩ ወገኖችም አሉ እርሶ ከየትኛ ወገን ነውት
እኔ ፈጠራ ወሬ ነው ብዬ አምናለሁ የለውጥ መጥበት ባለው መጣፉ ላይ ያኖሌ ሀውልት አንድ ቀን ይፈርሳል ብዬም ጠቅሻለሁ አሁን ድርጊቱ ተፈጸመም አልተፈጸመም ዳግማዊ አጠምንልክ ለዚያ ተጠያቂ አይደለም በዚያን ዘመን አንድ ምርኮኛ ብልቱ ይሰለባል። ያው የማረከው ሰው ያውቆ ካልማረው በስተቀር ወይ በጣም አስቸግሮ መጨረሻ ላይ ተማረከ ከሆነ ይቅርታም አያረግለት። በውጊያ ወረዳው ውስጥ የሚሆነውን እያንዳንዱን ነገር ንጉሠ ነገሥቱ ወይም ራሶች ወይም ደጃዝማቾች መቆጣጠር አይችሉም። አንድ ተዋጊ የማረከውን ሰው ሊሰልበው ይችላል፣ ሊገለውም ይችላል። መግደልም መብት ነው። አሸንፎ ያን በተራው ቢያሸንፍ ይገለዋል። ስለዚህ ምናልባት በዚያን ጊዜ ወሬ ያመላለሰች ምስጢር ያቀበለች ያስቸገረች ሴት በተዋጊው ሰራዊት ይገብታ ጡቷን ቆርጠው ሊሆን ይችላል፣ ወይ ደግሞ የፈጠራ ታሪክም ሊሆን ይችላል። እስካሁን የተረጋገጠ ነገር የለም። ምንልክ አውቀውት የተደረገ የጡት ቆረጣ ፈጽሞ የለም። ስለዚህ በታሪኩም ላይ የለም። ምንልክ ለምንድን ነው የሴቶችን አሰልፈው ጡት የሚቆርጡት? እንደዚህ ዝቅ ያሉ ሰው ናቸው እንደ ንጉሠ ነገሥት እኮ ናቸው። ራስ ዳርገም ይሁኑ ሌሎች የጦር መሪዎችም እንደዚህ ዝቅ ያለ ስራ ይሰራሉ? ይሄ በጦር ሜዳ አንድ ወታደር ማርኮ የታባሽ አንቺ ወሬ ያመላለሽ አስቸግረሽኛል ብሎ ጡቷን ቆርጦ ከለቀቃት ያንን ጉዳይ ስርዓቱ አያውቀው። የግለሰቦች ስራ ነው። ካድዋ ጦርነት በኋላ የተማረኩ ባንዳዎች ነበሩ። ሐማቴን፣ ሱዳኖች እና አረቦችን በውስን ደረጃ ነበሩ መሰለኝ፣ ግን በአመዘኙ ሐማሴኖች ናቸው። የነሱ አንድ እግርና አንድ እጅ ተቆረጠው በምንልክ ውቅና ነው። ከምንልክም አልፎ አቡነ ማቴዎስም አውቀው ነው። ከዚያም አልፎ ሌሎችም የጦር አማካሪዎች ሁሉ አውቀው ነው። ስለዚህ የሐማፌኖች እጅና እግር በግዚያው የባንዳ ሐማፌኖች እጅና እግር በግዚያው የተቆረጠው በምንልክ ውቅና ነው። ይሄንን ምንልክ አያውቁትም። ዛሬ ምንልክ ከሞት ለአንድ አፍታ የሚነሱ ቢሆኑ ይሄንን ወሬ ሲሰሙ እንጃ እኔ ስስቁ ውለው ስስቁ ያድራሉ። እኔ ምንልክ የኃይለ መለኮት ልጅ የሴት ጡት ይቆርጣለሁ ወደታች ወርጄ ብለው ባካችሁ ሰው አይስማ ይሄን ወሬ አታውሩ ሳይሉ አይቀርም። ደሞስ ምን ያስደንቃል? በጊዜው ተቆርጦም ቢሆን እኮ ይሄን ያህል ተጋኖ ለፖለቲካ ንግድ የሚወራ ነገር አይደለም። በዘመኑ መስለብም መቁረጥም እጅና እግር መቁረጥም ሁሉ የተለመደ ነው። ኦሮሞ ራሱ ብልት ቆርጦ አይደለም እንደምስት የሚያገበው? ኦሮሞ ኦሮሞን ይቆርጥ የለም ወይ? ኦሮሞ ኦሮሞን ገሎ ነው በገዳ ስርዓት ስልጣን የሚያገኝ። ኦሮሞ ኦሮሞን ሰልቦ ለመስለብ መግደል አለበት። ገሎ አንዳንድም ከዚህ ከአገጩ ጀምሮ ከነመንጠልጠያው እስከ ብልቱ ድረስ እየላገ ወስቶ ከነብልቱ አንጠልጥሎ ለህዝብ አሳይቶ ነው ትልቅ ሰው ነው ተብሎ የሚሞገሰው። የራሱን ወገን ኦሮሞኛ የሚናገረው ወፍታኮ እያለ እየለመነው ገሎ ነው። እና ይሄ ለፖለቲካ ንግድ የተፈበረከ እንጂ ምንልክ ጡት ቆርጠዋል ብዬ እኔ አላምንም። በታሪክ ላይ የለም። አሁን በዚህ በወያኔ ዘመን አገዛዝ ነው ይሄ ትርክት የመጣው። እና የፈጠራ ወሬ ነው በኔ በኩል
ተቀበልነት የለውም ይሉኝ ነው።
አዎ
ጥሩ ጋይታሪዮስ አናኔ ታሪክ መውራን ብዙ ጊዜ ወጥተይ አውነታዎችም ላይ ወራቱን ያወቁም ቢሆን ሲያፈገፍጉን እንመለከታለን። እርሶ ደግሞ ከምኒልክ ጋዜጣ ጀምሮ የሚጽፉትን ጽሑፍ ከዛተር ስለነበር ነው።
አስኳል ጋዜጣ
ይቀርታ በድፍረት ሐሳቡን ሲገልጹ አስታውሳለሁ። ከቅርብ ጊዜ ወዲህ አነጋጋሪ የሆኑ ቃለ ምልልሶችን ያደረጉ ነው። በዚህ ደረጃ ቦታ ጫና ማስፈራራት የለም።
ማስተዋቂያ ከኢትዮጵያ አዲስ ዓመት ጋር በተያያዘ የአብን የእርዳታ ማሰባሰቢያ ምሽት መስከረም 7 ቀን 2019 ዓመተ ምህረት በሞሮሽ አዘጋጅነት በባጋር ሞሰን አዳራሽ ባጋር ሞሰን ፎልከትስ ከ13 ሰዓት ጀምሮ እንደሚደረግ ከሞሮሽ የጥሪ ጽሑፍ ተረድተናል። እለቱ አዲስ ዓመትን በጋራ ከማክበርና የደስታ መገለጫ ከመሆን ባሻገር ለኢትዮጵያ የመሰረት ድንጋይ የሆነውን የአማራ ሕዝብ ለመታደግ የሚያደርገውን ተጋድሎ መደገፍ ዋነኛው ዓላማ ያደረገ ነው። በመሆኑም በአሁኑ ወቅት በአገራችን የመሳደድና የመታሰር እንግልት እየደረሰበት ያለውን የአማራ ድርጅት አብንን በገንዘብ መርዳት የዕለቱ መርሃ ግብር ያደረገ በዓል ላይ ከነቤተሰቦ ጋር ሴፕቴምበር 7 በዕለተ ቅዳሜ ከ13 ሰዓት ጀምሮ እንድትገኙልን በታላቅ ትህትና ተጋብዛችኋል። በዚህ ዕለት የአማራ ብሔራዊ ንቅናቄ አብን ተወካይ ተገኝቶ ከቀኑ 16 ሰዓት መልእክት ያስተላልፋሉ የሚለው ደግሞ ሌላው አስደሳች ዜና ነው። በሞሮሽ ጽሑፍ ላይ በመሆኑም ሁላችንም ሞሮሽ ባዘጋጀልን ቦታ ከቀኑ 13 ሰዓት ጀምሮ መስከረም 7 ቀን 2019 ዓ.ም ተምረት በባጋር ሞሰን አዳራሽ ተገኝተን አዲስ ዓመትን በጋራ ያከበርን አብንን በመደገፍ የድርሻችንን እንወጣ። አድራሻ ባጋር ሞሰን ፎልከትስ ሊሎ ቬገን 44 እንገናኝ። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ።
አንድ መቶ ሀያ አካባቢ የሚደርሱ ትግሬዎች ፒቲሽን ተፈራርመው ክስ አቅርበውብኝ ነበር። እኔንም ዋና አዘጋጁንም ጋዜጣውንም አንድ ላይ ከሰው ነበር። ነገር ግን ከሶስት ዓመት በላይ ፍርድ ቤት ስመላለሽ ቆይቼ በመጨረሻ በነጻ ተለቀቅኩ። በነጻ ስለቀቅም ግን በጥሩ ውሳኔ አይደለም፣ ለኔ ጥሩ ውሳኔ ነው አለመቀጣቴ ወይም አለመታሰሬ። ግን አቃቤ ሕጉ ያቀረበው የክስ አንቀጽ ተከሳሽ ሊቀጣ ከሚገባው ወይም ተከሳሽ ከሰረው ወንጀል ያነሰ የሚያስቀጣ ስለሆነ በነጻ ለቀነዋል ተብሎ ፍርድ ተሰጠ። አላጠፋም ተብሎ በነጻ መለቀቅ ነበረብኝ እንጂ ያቃቤ ሕግ የክስ አንቀጽና ተከሳሽ ያጠፋው ጥፋት አይገናኙም። የተከሳሽ ጥፋት ከክስ አንቀጹ በላይ ስለሆነ በነጻ ለቀነዋል ተብዬ ነው ተለቀቅኩት። ይሄ አላስደሰተኝ። ምንም አላጠፋም ተብዬ መለቀቅ ነበርብኝ ባይ ነኝ። እኔ እውነቱን ነው በታሪክ ማስረጃ አስደግፌ ነው የጻፍኩት። የምጽፋቸው ነገሮች ሁሉ እና ከዚያም በኋላ ብዙ በበርካታ ጋዜጦች ጽፌያለሁ። እንዳልከውም በቃለ ምልልስም ብዙ ጊዜ ተናግሬያለሁ። ከዚያ ውጪ እንግዲህ በፖለቲካውም በጋዜጣውም ብዙ ጊዜ ማስፈራሪያም ደርሶኛል። ታስር ያለሁም 15 ዓመት ተፈርዶብኝ አንድ ዓመት ተኩል ታስሬ በፕሮፌሰር ኤፍሬም የሽምግልና ውሳኔ ከቃሊቲ ተለቅቄያለሁ። ያ ሁኔታ ባይኖር እና ኢንጂነር ኃይሉ ሻውል የተለቀቁበት የፕሮፌሰር ኤፍሬም ሽምግልና ባይኖር 15 ዓመት ሙሉ ፍርድ ቤት ይቆይ ነበር ማለት ወይኒ ቤት ይቆይ ነበር ማለት ነው። ሻዋሮቪት 3 አመት 3 ወር 3 ሁልጊዜ ተሳስቼ 3 አመት ይላሉ። ወደፊት አንድ 3 አመት የሚያሳስረኝ ነገር ይጠብቀኛል መሰለኝ። 3 ወር ታስር ያለው በሱም መጨረሻ ላይ አቃቤ ህግ የሚያስከስሰው ነገር የለም ይሄን ሰውዬ ብሎ የወሰነውን ውሳኔ ግልባጭ ይያለው ወረዳ 24 አምስተኛ ፖሊስ ጣቢያ ማከላዊ አልፎ አልፎ እየታፈርኩ ይለቀቃሎ። ከዚያ በተረፈ የትግራይ ተወላጆች ብዙን ጊዜ መንገድ ላይ ይፎክሩብኛል። አንዳንዴ መንገድ ላይ ከበው እየተቀባበሉ የድንፋታና የፉከራ ንግግር ያሰሙኛል። እኔም መልስ ሰጣቸዋለሁ። ወጣቶች ናቸው ደግሞ እና በደንብ የበሉ ስለሆኑ ሊያጠቁኝ እንደሚችሉ ስለማውቅ አልፈራቸው። ምናልባት ከኔ አቅም በላይ ይሁን ብዬ የምጠረጥረው ሰው ሲሆን ነው እንጂ እነሱ ሳያፍሩ 5-6 ሆነው እኔን ለመምታት የሚሞክሩ ከሆነ እነሱ ካላፈሩ እኔም ደግሞ አልፈራም ብዬ አቅሜ በፈቀደ ቋቋማለሁ ብዬ ስጠብቅ መጨረሻ ላይ ለፍልፈው የፈለጉትን ተናግረው እኔም መልስ እየፈጠኋቸው አንተ ጀግናውን የትግራይ ህዝብ እንደተሳደብክ ከመቼ ትኖራለህ ይላሉ። ሌላም በዚህ አጋጣሚ የማላነሳው ነገር ያነሱ ሲናገሩ በጋዜጣ ላይ ለጻፍኩት በጋዜጣ ላይ መልስ ስጡ እንጂ ዝፊት ለፊት መፎከርም መስፈራራትም አያስፈልግም። እናንተ እንደዚህ ስላላችሁ እኔ መጻፍን አላቋርጥም
የሚል መልስ ነው። አላለሁ ዞሮ ዞሮ ያው እዛቻና ማስፈራሪያው
አለ
ጥሩ የገዳ ስርዓት የዲሞክራሲ መገለጫ ነው የሚለውን አባባል ቀደም ተክሰውልኛል። ብዙ ጊዜ ሲቃወሙት ነው እንሰማው። አያምኑበትም ሙሉ በሙሉ ማመን ብቻም አይደለም ኮምፕሊት ሲቃወሙትም እሰማለሁ። ምክንያቱ ምንድነው?
ምክንያቱ የገዳ ስርዓት የዲሞክራሲ መገለጫ ሊሆን የሚችልበት የሰናፍጭ ቅንጣት ታህል አካሄድ አልነበረው። በአንደኛ ደረጃ ሴቶች እዛ ውስጥ የሉበት፣ በሁለተኛ ደረጃ ያልተገረዘ ሰው የገዳ ስርዓት ወይም አባ ገዳ ሊሆን አይችል፣ በሶስተኛ ደረጃ ቀደም እንዳልኩት ሰው ገሎ ብልት ማቅረብ አለበት። ምስት ለማግባት ብልት እንደሚያቀርብ ሁሉ ሰው ገሎ የወንድ ብልት ሰልቦ ማምጣት እንዳለበት፣ በገዳም ትልቅ ቦታ ለማያዝ ሰው ገሎ ብልት ይዞ ማምጣት አለበት። ካልቻለ እንኳን ትልቅ አውሬ የሚፈራ አውሬ ገሎ ጭንቅላቱን ቆርጦ ይዞ ማምጣት አለበት። ሰው ካጣ በሌላ በኩል ዴሞክራሲ በእኔ ሁልጊዜ ዴሞክራሲ የሚለውን የፈረንጅ ቃል ከመጠቀም ይልቅ ስልጣነ ህዝብ ማለቱ ደስ ይለኛል። ስልጣነ ህዝብ ወይም ዴሞክራሲ በእውቀትና በግንዛቤ የተጸነሰና የተወለደ እሳቤ እንጂ ባህል ዴሞክራሲ ሊባል አይችልም። ባህል ባህል ነው። ባህላዊ አሰራሮች ባህላዊ አሰራር ናቸው። አንተ ልጆች ይኖርዋል፣ ለልጆች ዴሞክራት ነህ እቤት ውስጥ፣ ያ የአባትነት ባህል ነው እንጂ ዴሞክራሲ ሊባል አይችልም። ዴሞክራሲ ከአስተዳደር ጋር የተያያዘ ሆኖ በእውቀትና በግንዛቤ ማን ተበደለ፣ ማን ለዚህ ቦታ ይመጥናል ተብሎ በተጓደኝም የንዑሳን ድምጽም ዋጋ ሳይነፈገው የብዙሃን ድምጽ ዋጋ የሚያገኝበት አካሄድ እንጂ በደመነፍስና በባህል የሚከናወን ነገር فتصوم ديمقراسي لباد أيشيل بني أتايا كوكات النا كجن الزابي تنستو كوكات منجتو لأستدادر بممتش ملكو باستدادر فلسفنا لأي تمسرتو لما رقم ياهل يبزوهانو وساني تقباي متاقنتو ينو وسانوم حساب كجمت وستقبتو ودي تقبار يمترقوم نغر انجي زر ايكو ترى بباهلاوي درجة سورد سوارل يميمت آنگر فتسمو ديموكراسي لبال اي چلم يگدا سرعات بمانن يوم ملكو كديموكراسي گار لگنن اي چلم چكن باهلاوي ياستدادر سرعات نبر اهون کالم مطفات اندال لبت عمنالو اروموچ استواي كهونو يگدان سرعات لمطفات اندوم كتر عندهنو منساسات على باتشو بيه عمنال
موش راسات شو سنصوف يلا شوم يميل امنتن دارلو تاو كارلو اسكون ابزاني او شاستيتوش اروموشن يمي كاوامنو بامسر جاملاي تامسر چينو يهن منو ميلو بقلو اروموش تلا شالوت
بقلو የኦሮሞች ጥላቻ የለኝም አንተም ወንድሜ ኦሮሞ ካሁንክ አንተ ላይ ምንም ጥላቻ የለኝም ደመላሽ ቁጥር አንድ መጻፈ ላይ ጋርቤ ቡልቶ የተባለ አርበኛ የተረሰውን በ42 ዓመተ ምህረት አካባቢ የሞተውን ማንም ሳይጠይቀው ለናት ኢትዮጵያችን ከፍተኛ ውለታ ከነምስቱ አርበኛ የነበረ ውለታ የዋለ አንድ ሰው ያልጠየቀው መጨረሻ ላይ ወደ ሀገር ቤት ተወስዶ የባህል መዳንት የተሰጠው ታሞ የሞተው ገና በውጣትነቱ እድሜው 30 ታይሞላ ስንት ባንዳ የገደለ የሱን ታሪክ ቆፍሬ ከየመጻፍቱ ፈልፍዬ አውጥቼ ከነምስቱ ከምስቱ ፎቶግራፍ ጋር ደመላሽ ላይ አውጥቻለሁ ለኦሮሞ ጥላቻ ስለሌለኝ አሳድጄ ነው እን ታሪክ ያወጣው ሁለተኛ የባልቻ አባ ነፍሶን አማሟት አገዳደል ዚወጨጫ አካባቢ በዛው መጻፍ ላይ አውጥቻለሁ ሌላ ኦሮሞ ዛ መጻፍ ላይ እንግዲህ ገረሶ ዱኪ በቀለ ወያ ገብረ ማርያም ጋር እነዚህ ሁሉ በአንድ ወይ በሌላ በኩል በእናት ወይም በአባት ኦሮሞ ናቸው የነሱን ያርበኝነት ታሪክ አውጥቻለሁ አሁን ለደመላሽ ቁጥር 2 በማደጋጀው ጅማ ተንበቶ የተባለ ቆራጥ የኦሮሞ ጀግና እዚህ በራሃት ውስጥ የተገደለ ጭንቅላቱን ቆርጠው ጣሊያኖች ሲጫወቱበት ነበር የልጅ ልጆቻቸው እንኳን ያወቁት ይሄን ታሪኩን እኔ ጋዜጣ ላይ ካወጣሁት በኋላ ነው አሁን ወደ መጣፉ ለማካተት ያደጋጀው ነው እና በግሌ ከኦሮሞ ጋር ጥላቻ የለኝም ነገር ግን ጥላቻዬ ካስተሳሰባቸው ጋር ነው ኦሮሞ ከታሪኩ ለመደበቅ እየታገለ ነው በተለይ የኦሮሞ ልሂቃን ከታሪካቸው ለመደበቅ በትንሹ አጥፍራቸው ውስጥ ቢገቡ እንኳን ህይወቴ እስካለች አለቃቸው እንኳንስ ሜዳ ላይ ቆመው ከታሪካቸው መደበቅ ቀርቶ ኦሮሞ ከ15 20 ዓመተ ምህረት በፊት ምንም ታሪክ የለው የታሪካችን አካል አይደለም ምንድነው ሚሉት አንድ ኦሮሚያ አሁን ኦሮሚያ ተብሎ የሚጠራው የጎጥ መንግስት አንድ ጽፎ ያሰራጨው መጻፍ አይደል ኦሮሞ ቱ 16th century ምናምን የሚል እዛ ውስጥ ምን ይላል ከክርስቶስ ልደት በፊት በ3000 ዓመት ዓለም ኦሮሞ የዛሬውን ባህልና ቋንቋ ይዞ በዚች ሀገር ላይ ነበር ይላል This is 100% አንትሩ ኦሮሞ ከአስራ አምስት ሀያዎቹ በፊት በኢትዮጵያ ታሪክ ውስጥ የለም፣ የታሪካችንም አካል አይደለም። ኦሮሞ የታሪካችን አካል የሆነው ከአስራ አምስት ሀያ ወዲህ ነው። ኦሮሞ ይህን ሁሉ መሬት ያለው በወረራ ነው። በዚህም አረኩም እንጂ የሰውን መሬት አሁንም ለመውሰድ ይፈልጋሉ፣ የሌላውን መሬት። ከዚያም አልፎ ታላቁ ኦሮሚያ የሚባል መንግስት አቋቁመን በአፍሪካ ላይ ተጽዕኖ እናደርጋለን። ቋንቋችን በአፍሪካ ውስጥ ብዙ ህዝብ የሚናገረው ብቸኛ ቋንቋ ነው እያሉት ነው። ና በሐሳብማ ሄደዋል እኮ ተተኩሰዋል እንደ ሮኬት። ይሄን ነው እኔ የሚቃወመው እንጂ ከኦሮሞ ጋር ምንም ጥላቻ የለኝም። በትምህርት ቤትም ስንማር በግራ በኩል አንድ ኦሮሞ፣ በቀኝ በኩል አንድ ጉራጌ፣ ፊት ለፊት አንድ አማራ፣ ከኋላ ደግሞ አንድ ወላይታ፣ ዶርዜ፣ እንደዚሁ በቃ ተቀላቅለን ነው። ዘራ አንቆጥርም። አንዱ ገመዳ ነው፣ አንዱ የወንዶ ወሰን ነው፣ አንዱ ዘበርጋ ነው፣ አንዱ ጠንክር ነው፣ በቃ አንዱ መሐመድ ነው ሙስሊም። ከነዚህ ሁሉ ጋር ነው። በፈተና የተሻለ ውጤት ያመጣ ተማሪ አንደኛ ይወጣል። በዘር አይደለም የሚለካው። ስለዚህ የኔ ትግል እኔ እስከማውቀው ድረስ ኦሮሞ ከታሪኩ ሲደበቅ ዝም አልል አትናገር ተብዬ ወይ ካልተገደልኩ ወይ ካልታሰርኩ በስተቀር መታሰርም መገደልም አልፈልግም። ግን ጉልበት አለኝ የሚል ሰው የፈለገውን ያርጋል። ማንም ሰው መኖር ይፈልጋል። ግን የትም ቦታ ሚሊዮን ኦሮሞ ባለበትም ቢሆን ኦሮሞ ከታሪኩ ሲደበቅ አለቀው። እንዲሁም ትግሬም ወላይታ የኔም ወገኖች ከታሪካቸው እየተደበቁ ይታገላሉ። ግን ተደብቀው አይችሉም። ሌላውን ለጥፋታቸው ሌላውን ኃላፊ ያደርጉታል። እና ከኦሮሞ ጋር የግል ጥላቻ የለኝም። በኢትዮጵያ አንድነት በኢትዮጵያ ህልውና ላይ ሌላ ጥያቄ የማያነሳና ጸረ ኢትዮጵያ አቋም ጸረ አንድነት አቋም የሌለው ኦሮሞ ሁሉ ወዳጄ ነው፣ ወገኔ ነው፣ አከብረዋለሁ። ኦሮሞ መጤ ነው። ይሄን ማመን አለብን። ከሁሉም የኢትዮጵያ ዘሮች መጨረሻ ላይ የኢትዮጵያን መሬት የረገጠ ህዝብ ነው። ይሄን አምኖ ይቀበል። አሁን ውጣ ያለው የለም። ውጣ ብሉትም እሺ አይልም። ሊያስወጣ ይፈልጋል ራሱ ጠብድሎ። እና ውጣ ያለውም የለም። ግን ታሪኩን አምኖ ይቀበል። የድንቁርና ዘመን ታሪኩን ሁሉ ዋሽቶ መኖር አይችልም። ብዙ መጻሕፍት አሉ። ኦሮሞ ለጥናት ይመቻል። ብዙ ፈረንጆች አጥንተዋል። አማራ ላይ፣ ጉራጌ ላይ፣ ወላይታ ላይ፣ ከምባታ ላይ፣ ሀዲያ ላይ፣ ትግሬ ላይ ይህን ያህል ጥናት አልተካሄደም። ፈረንጅ ሁሉ በኦሮሞ ላይ ነው ጥናት ያደረገው። ለምን ኦሮሞ የጥናት ኢላማ እንደሆነ እኔ አንዳንድ እንደው ሁኔታዎችን ይታዘባለሁ፣ እንደው እፈትሻለሁ በአእምሮዬ። ኦሮሚያ ክልላዊ መንግስት የተባለው በእንግሊዝኛ የጻፈውን ብታየው ፍጹም ከኦሮሞ ውጭ የሆነ የውሸት ነገር ነው ተጽፎ የምታገኘው። ከክርስቲያን ሃይማኖት ጋር የእኛ ሃይማኖት በጣም ይቀራረባል ይላል። በአንድ አምላክ ነው የምናመልከው ይላል። ይህን አቴቴ ምን የሚባለውን ነገር የት እንዳለ አያንሰው። ከግብጽ ጋር እንዋሰን ነበር ይላል። እኛን መጤዎች ናቸው የሚሉን ራሳቸው መጤዎች ናቸው ይላል። በእንግሊዘኛ ቃል በቃል those who say us late comers they themselves are late comers የሚል ቃል በቃል አለ። ይሄ ከሆነ እንግዲህ ሌት ካመርስ ከተባለ እነሱ መጤዎች ናቸው የሚል ሁሉ ከነሱ በኋላ የመጣ ነው ማለት ነው። በነሱ አተያ እንዲህ አይነት ውሸት የሚዋሹ ናቸው። እና ከኦሮሞ ጋር
ሳይሆን ከአስተሳሰባቸው ጋር ነው
ይሄን ሁሉ ዝርዝር ያመጣሁል። በአስተሳሰባቸውን ለማንጸባረቅ ነው። አስተሳሰባቸውን በኔ አስተሳሰብ ሳይሆን በኔ አንደበት ለማንጸባረቅ ፈልጌ ነው።
ترو گایتاریوس قدوم سیتاچو کترای کاچو یتدبقو نو بروال گن کترای کاچو مدبقون لمن یفلبوت یمسلوتال کترای کاچو مدبقون لمن یفلبوت یمسلوتال
کترای کاچو لمدبق اوروموچ یفلبوت ببتاچنت سمیت نو با انفیریریتی کمپلکس یتنسا نو ለምሳሌ አንድ ነገር ታድብ ያለው እኔ ሀበሻ በሚለው ቃል የሚያፈር አማራ አለ የለም እኔ ሀበሻ ነኝ ሀበሻ ልጅ ነኝ ሀበሻ ሻይ ቤት ሀበሻ ካፌ ሀበሻ ሙዚቃ ቤት የሚል ተጽፎ ታገኛለህ በዘፈኑም ውስጥ ሀበሻ የሚል አለ ትግሬም በዚህ ሀበሻ በተባለው ቃል አያፈር ሐማተልም በዚህ ሀበሻ በተባለው ቃል አያፍርም ኦሮሞ ግን ጋላ በተባለው ቃል ያፍራል ጋላ የሚል ቃል ያነሳ ሰው ምንም ምስክርም አይፈልግም ቶሎ መሰቀል አለበት የሻሸመንን አይነት ቅጣት መቀጣት አለበት ቁልቁል መዘቅዘቅ አለበት ብለው ያምናሉ ይሄ ከበታችነት ስሜት የመጣ ነው ጋላ የተባለው ቃል ቃል ከሆነ ምን ያሳፍራ አበሻ ማለት ቃሉ ቅልቅል ማለት ነው የተቀላቀለ ህዝብ ማለት ነው በዚህ አማራ አፍርም ትግሬ አፍርም ማማተና አፍርም ጉራጌ አፍርም አደሬ አፍርም አርጎባ አፍርም ስልጤ አፍርም እነዚህ ሁሉ የአበሻ ዝርያዎች ናቸው ኦሮሞ ግን ጋላ በተባለው ቃል ያፍራል በዚህ ቃል ይሽማቀቃል ዩኒቨርሲቲ ውስጥ አንድ ሰው ጋላ የሚል ቃል ካነሳ ብድግ ብሎ የዩኒቨርሲቲውን መስኮት ይሰባብራል። እሄን እናንተም ሰምታችሁ ይሆናል። አሁን ጻፈት ዛዝ ገብረስላሴ ስለ ጦናና ስለ ዳግማዊ አጼ ምኒልክ ጦርነት በጻፉት ታሪክ ላይ የወላሙ ጋላ ይያሉ ነው የጻፉት። አሁን እኔ ወላሙ የሚል ቃል ምንም አሸማቀቀኝም። እኔ ራሴ በዚህ መጣፉ ውስጥ ወላሙ የሚል ቃል አለ እኔ ራሴ ጽፌ በእጅ ምንድነው the dead word አሁን lexicography ወይም ስለ ወላይትኛ ቋንቋ አንድ ዲክሽነሪ ብጽፍ ወላሙ the dead name አሁን ለጊዜው የማይሰራ defunct ብዬ ከጎኑ ጽፋለሁ ወላይታ የሚለውን አስቀድሜ ኦሮሞች ግን ቃሉ በፍጹም መነሳት የለበት ነው ሙሉ ጻፈ ትእዛዝ ገብረስላሴ የምንልክ ጻፊ የወላሙ ጋላ ክርስቲያን አይቶ ስለማያውቅ የምንልክ ክርስቲያን ሰራዊት ሲደርስ እልፍ ፈረሰኛ ይዘው ለጦርነት ወጡ ይላል ና ይሄ ቃል እነን አሁን አሸማቀቀኝ ብዙ ወላይታዎች እን የድሮስም ለምን ትጠራለ ብለው ከኔ አጠገብስ ከቆሙበት ተው የሚሄዱአሉ ብዙ ወላይታዎች አይወዱኝ በዚህ የተነስ እንድወዱኝም አልፈልግም የበለጠ እንድጠሉኝ ነው የሚፈልገው ግን ቃሉ እውነት ነው ጃንጀሮ የም የማሁን ግሚራ የተባለው ቃል ሲነሳ ብዙዎች አይወዱትም የም ነው ምንባለው ይላል ታሪክ ስትጠቅስ በድሮ በለው በነበረበት ቃል ነው የምትጠቅሰው አሁን ፈረንጆች በጻፉት መጽሐፍ ላይ ሁሉ አውሮፓውያን ባጠኑት የኦሮሞ ታሪክ ላይ በሙሉ ጋላ ነው የሚሉት አባ ባህሪም ጋላ የጋላ ታሪክ ብለው ነው የጻፉት እና አባ ባህሪ ባይጽፍላቸው ኖሮ ኦሮሞ ከየት እንደመጣ ይችን ያህልም አያውቅም ነበር ግን አባ ባህሪንም አሁን ይኮንኑዋቸዋል ይሄ ትልቅ ክህደት ነው እና ባጭሩ ለኦሮሞ ታሪክ ክህደት የበታችነት ስሜት ነው አንደኛ ቁጥሩ የበዛ ነው ህዝቡ በጉዲፈቻም በወረራም ህዳጣን በህረሰቦችን ውጣው በጣም ቁጥራቸው በስቷል እኛ በቁጥር የምንበልጥ ስንሆን ተገጂ ሆነን ኖረናል የሚለው አንደኛው የበታችነት ስሜት ነው ሁለተኛው ጋላ የሚለው ቃል ሁልጊዜም ለነሱ አይምሮ አይመች ቀደም ነገር ያለው አበሻ በሚለው ቃል የሚያፍር የለም እኔ አማራ ነኝ እንጂ አበሻ አይደለሁም። እኔ ትግሬ ነኝ እንጂ አማሻ አይደለሁም። እኔ ሐማሴ ነኝ እንጂ አበሻ አይደለሁም። እኔ ጉራጌ ነኝ እንጂ አበሻ አይደለሁም። እኔ አደሬ ነኝ እንጂ አበሻ አይደለሁም ብሎ የሚከራከር ማንም የለም። ቃሉንም የሚያስተውስ የለም። በጥሩ ጎኑ ነው ሰዎች ወስተው የሚኖሩት። ኦሮሞ ግን ወኔ የለውም። ይህንን ቃል ላይ የሚለውን ቃል በኩራት ለማንሳት ስድብ አድርጎ ነው የወሰደው እና ተገዢ ሆነን ኖረናል። በቁጥር ብዙ ሆነን በሁለተኛ ደረጃ መጤ ተብለናል። በሶስተኛ ደረጃ ዘላኖች ተብለናል። ይህን ያህል ቁጥር እያለን ፊደል የለንም፣ ትምህርት የለንም ብለው ያ
ማስታወቂያ ከኢትዮጵያ አዲስ ዓመት ጋር በተያያዘ የአብን የእርዳታ ማሰባሰቢያ ምሽት መስከረም 7 ቀን 2019 ዓ.ም በሞረሽ አዘጋጅነት በባጋር መውሰን አዳራሽ ከ13 ሰዓት ጀምሮ እንደሚደረግ ከሞረሽ የጥሪ ጽሑፍ ተረድተናል። ዕለቱ አዲስ ዓመትን በጋራ ከማክበርና የደስታ መገለጫ ከመሆን ባሻገር ለኢትዮጵያ የመሠረት ድንጋይ የሆነውን የአማራ ሕዝብ ለመታደግ የሚያደርገውን ተጋድሎ መደገፍ ዋነኛው ዓላማ ያደረገ ነው። በመሆኑም በአሁኑ ወቅት በአገራችን የመሳደድና የመታሰር እንግልት እየደረሰበት ያለውን የአማራ ድርጅት አብንን በገንዘብ መርዳት የዕለቱ መርሃ ግብር ያደረገ በዓል ላይ ከነ ቤተሰቦ ጋር ሰብተምበር 7 በዕለተ ቅዳሜ ከ13 ሰዓት ጀምሮ እንድትገኙልን በታላቅ ትህትናን ተጋብዛቸዋል። በዚህ ዕለት የአማራ ብሔራዊ ንቅናቄ አብን ተወካይ ተገኝተው ከቀኑ ከ16 ሰዓት ጀምሮ መልእክት ያስተላልፋሉ የሚለው ደግሞ ሌላው አስደሳች ዜና ነው። በመሆኑም ሁላችንም ሞረሽ ባዘጋጀልን ቦታ ከቀኑ 13 ሰዓት ጀምሮ መስከረም 7 ቀን 2019 ዓ.ም በባግራሙሰን አዳራሽ ተገኝተን አዲስ ዓመትን በጋራ እያከበርን አብንን በመደገፍ የድርሻችንን እንወጣ። ባግራሙሰን ፎልከትሱስ ሊሎ ቬገን 44 እንገናኝ። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ።
ቀድሞ ስሙ አሁን እነሱ በዚህ ጥሩም ብለው በነገሩን ስም ኦሮሞ ብለን እንጠራቸዋለን። በቀድሞ ስም ይፈሩ እንጂ በቀድሞ ስማቸው ይፈሩ እንጂ ሁሉ ነገር ግን አማራን እየኮነኑ ከአማራ ኮርጀው ኦሮሞ በአማራ ባህልና በአማራ አስተሳሰብ ራሱን እንደገና ፈጥሯል። አንደኛ ኦሮሞ አሁን ከክርስቶስ ልደት በፊት 3000 ዓመት ዓለም የዛሬውን ባህልና ቋንቋ ይዘን በዛሬቱ ኩሽ ምድር ላይ ነበርን ብለው መጽሐፉ ላይ የጻፉት አለ። አሁን በኦሮሚያ ክልላዊ መንግስት ያውም የጻፉት ሰዎች ፒኤችዲ ያላቸው ኤምኤ ብቅተኛው ቢኤ ነው ዛላይ ፒኤችዲ ይላል ፊት ለፊቱ። አንዳንዶች የአማራን ስም ይዟል እና እህን ያህል ዘመን ኖረናል ይላል። ኦሮሞ ግን ይችን ትንሽዋን ጣትን የሚያህል የሙዚቃ መሳሪያ የለው እስከ ዛሬ። ኦሮሞ የራሱ የሆነ የአማራን እምብልታ፣ የአማራን መለከት፣ የአማራን ማሰንቆ፣ የአማራን ክራር፣ የአማራን ዋሽንት ይዞ ህብረት ርዕት በኦሮሞኛ አቀርባለሁ ብሎ በቴሌቪዥን ይቀርባል። የጎጃምን የሀገር ባህል ልብስ ለብሶ ካቀረበ በኋላ በመጨረሻ ላይ የዘፈኑን ስምና የዘፋኙን ስም በላቲን ፊደል ይጽፋል። ሁሉ ነገር ያማራ ሆኖ ፊደሉን ብቻ ይጸየፋል። በዚህ ለምን አያፍርም? በሌላው ከመያፍር እኔ ለምን የራሴ የለኝም ብሎ ለምን አያፍርም? ኦሮሞ ሁሉ ነገር ያማራ ነው። እንጀራ መብላት እኛንም ጭምር ያስተማረን አማራ ነው። እንጀራ መጋገር ያማራ ሴት ኬሚስትሪ ነው። የሌላ የማንም አይደለም። ምናልባት ትግሪዎች እህል ባገራቸው ካለ ያው ይሞክሩ እንደሆነ ያላውቅም። ቁልቋል እንጀራ እንደማይሆን ግን ሰዎች ይናገራሉ። እርግጠኛ አይደለሁም። እና ለመላው ኢትዮጵያ እንጀራ መብላት ያስተማረ አማራ ነው። ኦሮሞ አማራ እንጀራ ይበላል። በዚህ ለምን አያፍርም? አንድ ነገር ለኢትዮጵያ የምግብ አሰራር ያላበረከተ ነው። ወተትና ስጋ እንጂ ሌላ ነገር አያውቅም። ኦሮሞ በልቶ አያውቅ። ግብርና አያውቅ። ዶማ ማጭድ መቆፈሪያ ገሶ የመሳሰሉትን ነገር ሁሉ አያውቅ። ደላል ነው። በእሄን ሁሉ ከአማራ ወርሶ መልሶ አማራን እንዴት ይኮንናል? እንዴት የሞራሉስ እንዴት ይፈቅድለታል? የአማራ ስም ነው ኦሮሞ ውስጥ። አሁን ቅድም ያልኩትን
በፈረንሳይኛ
የጻፈውን ትርጉሟል ያልኩት ኦሮሞ ስሙ አያሌው ቀኖ ነው። አያሌው ቲፒካል የአማራ ስም ነው። በራሱ ስም አፍሮ የአማራን ስም ተሸክሞ ጀርባው ላይ ለጥፎ የሚዞር ሰው እንዴት አማራን ለመኮነን የሞራል ደረጃው ይፈቅድለታል? የሞራል ብቃትስ አለው ወይ? ሌሎችም እንደዚያ ናቸው። ኦሮሞ ላይ ብቻ ትኩረታችን አይሁን። ወደ ኦሮሞ ክልል ብትገባ እኔ ያንድ ሰው ስም ቢጠራ የማከብረው ሰው ነው። ግን ኦሮሞ ያ ኦሮሞ ስድስት ልጆች አሉ። የማከብረው ኦሮሞ ነው። ለኢትዮጵያ ቀደም ባለው ጊዜ ሰርቷል። ሰውየውም ጥሩ ሰው ናቸው። ስማቸውን ባነሳም ክፋት የለውም። ቡልቻ ደመቅሳ። ቡልቻ ደመቅሳ ስድስት ልጆች አሏቸው። የልጆቻቸው ስሞች በሙሉ የአማራ ስም ነው። ቢኒያም ምናምን አለ እዛ ውስጥ። እንግዲህ እሳቸው ደህና ሰው ናቸው። ይሄን ያህል አክራሪም አይደሉም። እድሜያቸውም ገፍቷል። ልጆቻቸው በሙሉ ስማቸው የአማራ ስም ነው። እና ይልማ ድሬሳ ልጆቻቸው የአማራ ስም። እኛ የማናውቃቸው ብዙ ኦሮሞዎች አሉ። አሁን እነዚህ አክራሪ ነን እያሉ በየቦታው ዘራፍ ያዙን ልቀቁን የሚሉት ኦሮሞዎች ሁሉ ልጆቻቸው የአማራ ስም ነው የሰየሙላቸው። ህዝቅያስ ገቢሳ። ህዝቅያስ አሁን የክርስቲያን ስም ነው። ክርስትና የአማራ ሃይማኖት ነው። ኦሮሞ ሃይማኖት አልነበረውም። ፓጋን ነው። ዘ ፓጋን ጋር ላይ ያሉ ነው የጻፉት ጻፊዎች፣ የአውሮፓ አጥኚዎች። ህዝቅኤል የሚል ህዝቅያስ የሚል ስም ተሸክሞ አሁን እየዞረ ተጨቁነናል፣ ለመቶ ምናምን ዓመት በባርነት ተገዝተናል፣ ለኦሮሚያ ግዛት እውቅና መስጠት ብቻ ነው የቀረው፣ ራሱ መንግስት መሆን አለበት እያለ ሲናገር አያፍርም? አያሳፍርም? ደግሞ የተማረ ፕሮፌሰር ከሆነ ኦሮሞ ይሄን ሁሉ መሬት በወረራ እንደያዘ ያውቃል። ለወረራም እኮ ይሄን ያህል ብቃት ኖሯቸው አይደለም። በጊዜው በግረኝ ወረራ ክርስቲያን ኪንግደም ተዳክሞ ስለነበር እና ክርስቲያኖች ደግሞ ያን ጊዜ ይሄ ኦሮሞ ለከብት ሳርና ውሃ ከመፈለግ በስተቀር የራሱ ሃይማኖት የለውም። በእኛ ላይ እንደ እስልምና የሚያደርገው ተጽዕኖ የለም። መሬት ሞልቷል። ከብቶቻቸው ውሃ ቢጠጡና ሳር ቢበሉ ምን ይጎዳናል ብለው ችላ ስላሉ፣ አንዳንድ ደግሞ ነገስታት በኋላ ኦሮሞን በውትድርና እንጠቀማለን ጠላት ከምናደርገው ብለው ስላሰቡ ዛሬ ተንሰራፉና ይሄን ሐሳብ አመጡት እንጂ በግዚያውኮ ጠመንጃ ያለው በክርስቲያን እጅ ነው መልሶ ማባረር ይችላል ከየት መጣ ወደ መጣህበት ሂድ ሊባልኮ ይችል ነበር እና ይሄን ይመስላል
ጥሩ ጋስታሪዮስ ቀደም ዊታችን ላይ ኦሮሞ ገረልች ህዝቦች በመጨረሻ ኢትዮጵያ መሬት እንደረገጠ ነግራውን ነበር ታዲያ ኦሮሞ በመጨረሻ የኢትዮጵያ መሬት የረገጠ ከሆነ በፊት ነበር ይኖር የነበረው
ኦሮሞ የታሪክ መዛግብትን ወይ መጻሕፍትን ሳገላብጥ በ12th century ሀርገሳ አካባቢ ሳይኖር አይቀርም የሚል በዳበሳ የተጻፈ ነገር አንብቤያለሁ ፈረንጆች የጻፉት በ12ኛው መቶኛ ክፍለ ዘመን ሀርገሳ አካባቢ ሳይኖር አይቀርም እዛ አካባቢ ኦሮሞ የሚሸቱ ምልክቶች አሉ ተብሎ መጻፍት ላይ የተጻፈውን አይቻለሁ ፈረንጆች ባጠኑት ላይ አቶ ተክለ ጻድቅ መኩሪያ ሙቃዲሾ አካባቢ አንዱ ባታውሽቆ ሳይኖር አይቀርም ብለው ጽፏል ያን ግን ቀጥታ መቃዲሾ አይልም ስሙ ለወጥ ተደረጎ ነው ከሀርገሳ ማን አባረረው ሲባል ምናልባት ሙስሊሞች ሶማሊዎች ሙስሊም ስለሆኑ ይሄ ፓጋን ስለሆነ አባረሩትና ወደ ሌክ ሮዶልፍ አካባቢ ሳይሸኙት አይቀርም ይላሉ የተመራመዱ ሰዎች አሁንም ግምት ነው እርግጠኛ ሆኖ አይደለም የጻፉት አቶ ተክለ ጻድቅ መኩሪያም እርግጠኛ ሆኖ አይደለም ሞቃዲሾ አካባቢ ሳይኖር አይቀርም ያሉት አንድ ደግሞ የታውቁ የታሪክ ሰው አይደለም እሱ በጻፈው ከአስረኛው መቶኛ ክፍለ ዘመን አንስቶ በኢትዮጵያ ዳር አካባቢ ኦሮሞ ሳይኖር አይቀርም አንዳንድ ምልክቶች አሉ የሚል አንብቤያለሁ ስለ ኦሮሞ በእርግጠኝነት መናገር የምንችለው ከ16ኛው መቶኛ ክፍለ ዘመን አንስቶ ነው ዶናልድ ሌቪን ስለ ኦሮሞ ሲነገር ከደቡብ አረቢያ መጥቷል ይባል የነበረው አሁን ተለውጧል ሌክ ሮዶልፍ አካባቢ ወይም ምናልባት በፍንጥ ሸለቆ መሬቶች ላይ አንድ ቦታ ላይ የኖረ ህዝብና ከዚያ የፈለሰ ህዝብ ሳይሆን አይቀርም ይላል በጽሑፉ ላይ መጽሐፉ The Greater Ethiopia የተባለ መጽሐፍ ነው የዶናልድ ሌቪን መጽሐፍ በዘልማድ ግን ሁሉም ሰው ከማደጋስካር መጥቷል ይላል ይሄ ፈጽሞ አያታምንም ከማደጋስካር አይመጡም ከብት የነዱ ውቅያኖስን ተሻግረው መምጣት አይችሉም ተክለ ጻድቅ መኩሪያ በተጨማሪ ከኢንዶኔዥያ ሳይመጡ አይቀርም የሚልም ጥርጣሬ እንዳላቸው ጽፏል አፍሪካ ውስጥ የኢንዶኔዥያ ደም ያላቸውና ከኦሮሞ ጋር ተመሳሳይ ባህል ያላቸው ጎሳዎች አሉ ብሎም ጽፏል ስለዚህ ኦሮሞ ከየት እንደመጣ እኔ ሳልሆን ኦሮሞ ራሱም አያውቅም አሁንም እየተፈለገ ነው ኦሮሞ ከየት መጣ የሚለው አማራ ሐማፌን ትግሬ ከሳውዲ አረቢያ መጥቷል ሲመጣም ስልጣኔ ይዞ ነው የመጣው በአረብኛ ውስጥ ከአማርኛ ከማሰን ከትግረኛ ቋንቋ ጋር የተዛመዱ ከግዕዝም ጭምር የተዛመዱ ቋንቋዎች አሉ። ስለዚህ የአማራ አመጣጥ ምንም የሚያጠያይቅ አይደለም ከሳውዲ አረቢያ የሚለው ያሳምናል። ግን አንድ ነገር አለ ወገኖቼ ምንድነው እሱ ኢትዮጵያ የሰው ዘር መገኛ ናት የሚባል ነገር አለ። እህንንም አልቀበለው። ኢትዮጵያ የሰው ዘር መገኛ አይደለችም። ለፕሮፓጋንዳ ደስ ይለኛል። ኢትዮጵያ የሰው ዘር መገኛ ከሆነች አዳምና ህዋን እዚህ ተፈጠሩ፣ እዚህ ተወለዱ። ከአዳምን ከጭቃ ከዚያን ስቶ እግዚአብሔር ጠፍጥፎ ሰርቶ ህዋንን ገርል ፍረንዱ አርጎ ፈጣው ተብሎ ቢነገርና እነት ቢሆን ምንም ለኔ ደስ ይለኛል። ግን ኢትዮጵያ የሰው ዘር መገኛ አይደለች እስካሁን ባለው ማስረጃ። ሉሲ ቅድመ ሰው ፍጡር ነች። እሄ ሂዩማን ቢንግ የምንለው ዘመናዊ ሰው ከተፈጠረ እንጃ ከ500,000 አመት በላይ አይሄድም፣ ከግማሽ ሚሊዮን አይበልጥ። ሉሲ 3 ሚሊዮን ምናምን አመት እድሜ የነበራት ነች። ቆማ ሄደች እንጂ ሰው አይደለች። ስለዚህ ኢትዮጵያ የሰው ዘር መገኛ ነች የሚባለው አነጋገር ሳይንሳዊ አይደለም፣ ፕሮፓጋንዳ ነው።
አድማጮቻችን ቀሪውን ሁለተኛ ክፍል ሌላ ጊዜ የምናቀርብላችሁ ይሆናል።
ማስተዋቂያ ከኢትዮጵያ አዲስ አመት ጋር በተያያዘ የአብን የርዳታ ማሰባሰቢያ ምሽት መስከረም 7 ቀን 2019 ዓ.ም ተምረት በሞረሽ አዘጋጅነት በባጋር ሞሰና አዳራሽ ከ13 ሰዓት ጀምሮ እንደሚደረግ ከሞረሽ የጥሪ ጽሑፍ ተረድተናል። እለቱ አዲስ አመትን በጋራ ከማክበርና የደስታ መገለጫ ከመሆን ባሻገር ለኢትዮጵያ መሰረት ድንጋይ የሆነውን የአማራ ሕዝብ ለመታደግ የሚያደርገውን ተጋድሎ መደገፍ ዋነኛው ዓላማ ያደረገ ነው። በመሆኑም በአሁኑ ወቅት በአገራችን የመሳደድና የመታሰር እንግልት እየደረሰበት ያለውን የአማራ ድርጅት አብንን በገንዘብ መርዳት የዕለቱ መርሃ ግብር ያደረገ በዓል ላይ ከነቤተሰቦ ጋር ሴፕቴምበር 7 በዕለተ ቅዳሜ ከ13 ሰዓት ጀምሮ እንድትገኙልን በታላቅ ትሕትና ተጋብዛችኋል። በዚህ ዕለት የአማራ ብሔራዊ ንቅናቄ አብን ተወካይ ቀርበው መልእክት ያስተላልፋሉ። በመሆኑም ሁላችንም ሞረሽ ባዘጋጀልን ቦታ ከቀኑ 13 ሰዓት ጀምሮ መስከረም 7 ቀን 2019 ዓ.ም ተምረት በባግራ ሞሰን አዳራሽ ተገኝተን አዲስ ዓመትን በጋራ እያከበርን አብንን በመደገፍ የድርሻችንን እንወጣ። ባጋር ሞሰን ፎልከትሱስ ሊሎ ቬገን 44 እንገናኝ። አንድ አማራ ለሁሉም አማራ፣ ሁሉም አማራ ላንድ አማራ።
አድማጮቻችን ከስዊድን ስቶኮልም ከተማ የሚተላለፈውን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ይጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬው ነሐሴ 26 ቀን 2011 ዓመተ ምህረት ወይንም ሴፕቴምበር 1 2019 ስርጭታችንን ያስተናገድናችሁ ወርቁ ሞላና እኔም ይትዋረኩ እንድማገኝ ነበር። ምሰናበት ሰላም እንሰናበታችኋለን። ድል ለኢትዮጵያ ህዝብ።